ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ጥቅምት 3 2013 ዓ.ም ተመረጥ ዝግጅታችን ጀመረ። ያንበጣ መንጋ በትግራይ በአማራና በድሬዳዋ ገጠር ቀበሌ አርሶ አደሮች ማሳና የግጦሽ መሬት ላይ ስላደረሰው ችግርና እየተወሰደ ስላለው እርምጃ
በረሃ አንበጣ መነሻውን ሶማሊላንድ አድርጎ እንዲሁም ከፑንትላንድና ከጅቡቲ የተነሳው ስዋርም ነው ወደኛ የመጣው። ድሬዳዋ መስተዳድር ወደ በመጀመሪያ ቀን የተወሰኑ ቀበሌዎች ላይ ነው ጥቃት እንትን ያለው። በኋላ ላይ ግን በሁሉም በ26 ቀበሌ ላይ ሁሉም ላይ ደርሷል ማለት ይቻላል። ከ26ቱ ቀበሌ ላይ በ17 ቀበሌ ላይ ከፍተኛ ጉዳት ያደረሰባቸው ናቸው። ሌሎቹ ላይ ደግሞ መጠነኛ ጉዳት ያደረሰበት ነው።
የድሬዳዋ ከተማ አስተዳደር የግብርናና ውሃ ማዕድንና ኢነርጂ ቢሮ ኃላፊ አቶ ኢብራሂም ዩሱፍ ናቸው።
አንድ ፍሬ የያዘ ፍሬ የለም ሙቷል። አገሩ 25-30 የሚያመርት አለ፣ 10 የሚያመርት አለ። እንደ ግብርናው እንደ ከስቡ ያገኛል። አገራችን የምርት አገር ነበር እና አኪም ጊዜው አበላሽ ይደረግ።
እኛ በቆርቆሮና በሃይላንድ ነገር እያንካካል ብንለው እምቢ አለ። ጢስ በማጤስ ጢሱንም በቃ እንትን ሊለው አልቻለም። ዝም ብሎ እየሄደበት እምቢ አለ። እጃችን አንስተን አሁን ወደ ቤት መግባታችን ነው።
የወሎ አርሶ አደሮችን የሰማችሁት።
በአሁኑ ሰዓት በትግራይ ክልል ያለው የአንበጣ መንጋ ወረርሽኝ በአራት ዞኖች 17 ወረዳዎች ሽፋን ያለው ሆኖ በአጠቃላይ በመሬት ስናየው ደግሞ ከ32000 ሄክታር በላይ ሽፋን ያለው የአንበጣ መንጋ ነው ያለው። ይህ የአንበጣ መንጋ በሰፊ የህዝብ እንቅስቃሴ የባለሙያዎች የአመራሮችና የተለያዩ ባልድርሻ አካላት አስተባብረን እየሰራን ነው ያለ ነው።
የትግራይ ክልል የግብርናና ገጠር ቢሮ የህዝብ ግንኙነት ዳይሬክተር አቶ ሚካኤል ምሩጽ ናቸው። ከሶስቱም አካባቢዎች ሌሎች ሰዎችን ያካተተ ዘገባ በአበይ ርዕሳችን እናስደምጣችኋለን። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችንና በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን ለሰዓቱ ዋና ዋና የዓለም ዜና ከቆንጅታዬ ጋር ልተዋችሁ።
ጤና ይስጥልኝ። እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጅታዬ ነኝ። ዘንድሮ በታላቁ የኢትዮጵያ ህዳሴ ግድብ ላይ የሚከናወነው ስራ ወሳኝነት ያለው መሆኑን ጠቅላይ ሚኒስትር አብይ አህመድ አስገነዘቡ። የግድቡ ስራ አሁን የሚገኝበት ደረጃ አመርቂ መሆኑንም ጠቅላይ ሚኒስትር አብይ ጠቁመዋል። ከአዲስ አበባ መለስካቸው አመሃ ተከታዩን ዘገባ አጠናቅሯል።
ጠቅላይ ሚኒስትር አብይ አህመድ ከኤርትራው መሪ ፕሬዚዳንት ኢሳያስ አፈወርቂ ጋር በሁለተኛው ቀን የሥራ ጉብኝታቸው የታላቁን የኢትዮጵያ ህዳሴ ግድብንና የኮይሻን ወይንም የግቤ አራትን የኤሌክትሪክ ኃይል ማመንጫ ግድብ ሥራ ተመልክተዋል። የኢትዮጵያ ቴሌቪዥን እንደዘገበው ታላቁ የኢትዮጵያ ህዳሴ ግድብ በ2013 ወይንም በዚህ ዓመት አሁን ከያዘው በሶስት እጥፍ የሚበልጥ ውሃ እንደሚይዝ ገልጸዋል። ይህም ቀደም ሲል በባለሙያዎቹ ሲነገር እንደነበረው በመጪው ክረምት ከ13 ቢሊዮን ኪዩቢክ ሜትር ያላነሰ የውሃ መጠን ሊያከማች በሚያስችል ሁኔታ የግድቡ ከፍታ እንደሚያድግ የሚያሳይ አባባል ነው። የግድቡን የግንባታ ሂደት በጥሩ ደረጃ ላይ መሆኑን የገለጹት ጠቅላይ ሚኒስትር አብይ በስራው የተሳተፉና አሁን ላለበት ደረጃ አስተዋጽኦ ላደረጉ አካላትም ምስጋና ማቅረባቸው ታውቋል። የግድቡ ስራ አሁን የደረሰበት ደረጃ ኢትዮጵያውያንን ሁሉ የሚያኮራ ነው ያሉት ጠቅላይ ሚኒስትር አብይ በዚህ ዓመት ለሚከማቸው ከፍተኛ መጠን ያለ ውሃ መያዣ የሚሆነውን ግንባታ በበቂ ጥራት ማከናወኑ የግድቡ ዋነኛ ስራ መሆኑንም ገልጸዋል። በዚህ ዓመት ኃይል ማመንጨት የሚጀምሩት ሁለት ተርባይኖችም ዝግጁ መሆናቸውን ጠቁመዋል። እንደ ኢትዮጵያ ቴሌቪዥን ዘገባ ፕሬዚዳንት ኢሳያስና ጠቅላይ ሚኒስትር አብይ አህመድ ከታላቁ ህዳሴ ግድብ ቀጥሎ ከፍተኛ ኤሌክትሪክ ኃይል እንደሚያመነጭ የሚጠበቀውን የኮይሻ ግድብንም ስራ ጎብኝተዋል። የኮይሻ ግድብ ወይንም ግቤ አራት እየተባለ የሚጠራው ግድብ እንደ አውሮፓ አቆጣጠር በ2016 ዓ.ም ስራው የተጀመረ ሲሆን ፍጻሜውን ሲያገኝ እስከ 2200 ሜጋዋት ኃይል እንደሚያመነጭ ይጠበቃል። ከጠቅላይ ሚኒስትር ጽህፈት ቤት የወጣው አጭር መረጃ እንደሚያመለክተው በ2018 እንደ አውሮፓ አቆጣጠር ወይንም በ2010 በኢትዮጵያ አቆጣጠር በኢትዮጵያና በኤርትራ መካከል የተደረገውን ታሪካዊ ግንኙነት የማደስ ስራን ተከትሎ በሁለቱ መሪዎች አማካይነት የሥራ ጉብኝቶችና ቀጣይ ውይይቶች ሲካሄዱ መቆየታቸውን ይጠቁማል። ከጽህፈት ቤቱ የወጣው ይህ አጭር መረጃ በመሪዎቹ መካከል ስለተካሄዱ ውይይቶች ዝርዝር ይዘት ያለው ነገር ግን የለም። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
ወደ ኮቪድ-19 ወቅታዊ ይዞታ ስናልፍ በኢትዮጵያ ባለፈው 24 ሰዓት ጊዜ ውስጥ 582 አዲስ የኮሮና ቫይረስ ተያዦች በመርመራ መገኘታቸው ታውቋል። እነዚህ የተገኙት ሰዎች በሀገሪቱ ዙሪያ 6344 ሰዎች በዚሁ በ24 ሰዓት ጊዜ ውስጥ ተመርምረው መሆኑን የጤና ሚኒስቴር ዕለታዊ መረጃ አስታውቋል። አራት ሰዎች ደግሞ ህይወታቸው አልፏል። የሞቱት ሰዎች አንድ በአዲስ አበባ፣ ሁለት በኦሮሚያ ክልል፣ አንድ ደግሞ በሐረር ከተማ መሆኑን መረጃው ጨምሮ አመልክቷል። በአጠቃላይ ኢትዮጵያ ውስጥ በኮቪድ-19 ምክንያት ህይወታቸው ያለፈው ሰዎች ቁጥር 1305 መድረሳቸው ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለጠቅላይ ፍርድ ቤት ዳኝነት ያጯቸው ዳኛ ኤሚ ኮኒ ባረት ሹመት ማጽደቂያ የመወሰኛ ምክር ቤት ሸንጎ ዛሬም ሁለተኛ ቀኑን ይዟል። በዛሬው ውሎው የመወሰኛው ምክር ቤት አባላት 30 ደቂቃ ተመድቦላቸው እጩ ዳኛይቱን በጤና ጥበቃ ጉዳዮች እንዲሁም ከመጪው ፕሬዚደንታዊ ምርጫ የሚከተል የፍርድ ቤት ሙግት ቢነሳ ጠቅላይ ፍርድ ቤቱ ሚናው ምን ይሆናል በሚሉ ጉዳዮችና ሌሎችም ጥያቄዎችን ያቀርቡላቸዋል ተብሎ ተጠብቋል። ሂደቱ ነገ ረቡዕም ይቀጥላል። በሳምንታት ውስጥ የሚካሄደው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ በዓለም ዙሪያም ትኩረት እየሳበ ይገኛል። አብዛኞቹ የምዕራብ አውሮፓ ሀገሮች አስተያየት ሰጪዎች የዲሞክራቲክ ፓርቲው እጩ ጆ ባይደን በተመረጡ የሚሉ መሆናቸውን ዩጋቭ የተባለ ድርጅት በቅርቡ ያካሄደው የህዝብ አስተያየት ግምገማ ያመለክታል። የአሜሪካ ድምጹ ሄንሪ ሪጅዌል በአስር ሺዎች የተቆጠሩ አውሮፓውያን የሰጡትን አስተያየት አስመልክቶ ከለንደን ያጠናቀረው አጭር ዘገባ አለ። አሉላ ከበደ ያቀርበዋል።
ህዝብ አስተያየቶቹ የተሰባሰቡት ብሪታንያ፣ ፈረንሳይ፣ ጀርመን፣ ስፓኝ፣ ጣሊያን፣ ዴንማርክ እና ስዊድን ውስጥ ነው። በዴንማርክ 80% አስተያየት ሰጪ የቀድሞውን የዩናይትድ ስቴትስ ምክትል ፕሬዚዳንት የዴሞክራቱን እጩ ተፎካካሪ ጆ ባይደንን ምርጫው ሲያደርግ ፕሬዚዳንት ትራምፕ ዳግም እንዲመረጡ ድጋፋቸውን የሰጡት 6% ዴንማርካውያን አስተያየት ሰጪዎች ብቻ ናቸው። የሪፐብሊካኑ እጩ አሸናፊ የሆኑ ዘንድ ያላቸውን ምኞት በመግለጽ ለፕሬዚዳንት ትራምፕ ከፍ ያለ ድጋፍ የሰጡባት ምዕራብ አውሮፓዊ አገር ታዲያ ጣሊያን ናት። ከአጠቃላዩ አስተያየት ሰጪዎች 20% ናቸው ይህን ያሉት። ይሁን እንጂ እዚያም ቢሆን ከ158 እጩ ጣሊያናዊ አስተያየት ሰጪ ባይደን ነው የደገፈው። በዩናይትድ ስቴትስ ብርቱ አጋርነቷ በምትታወቀው እንግሊዝ 61% አስተያየት ሰጪ ባይደን አሸንፈው ቀጣዩ ዩናይትድ ስቴትስ ፕሬዚዳንት እንዲሆኑ ሲመኝ 13% ብቻ ነው ፕሬዚዳንት ትራምፕ አሸንፈው ለሁለተኛ ጊዜ አገራቸውን እንዲያስተዳድሩ የደገፈው። በፈረንሳይም እንዲሁ በተመሳሳይ 64-14 በጀርመን 71-11 በሆነ ሰፊ ልዩነት በሚታይበት ስሌት ነው ለጆ ባይደን እና ለትራምፕ ድጋፋቸውን የሰጡት። ፓሪስ ላይ አስተያየት ከሰጡ አብዛኞቹ ስለ ዲሞክራቲው እጩ ተፎካካሪ ባይደን ብዙም የማያውቁ መሆናቸውን ይናገራሉ። በስፓኛ ዋና ከተማ ባርሴሎና ውስጥ አስተያየት የሰጡ በርካታ ነዋሪዎች ዩናይትድ ስቴትሱ ምርጫ በሕይወታቸው ላይ ከፍ ያለ አንድምታ ይኖረዋል ብለው ያምናሉ። ምስራቅ አውሮፓ ውስጥ ነው ትራምፕ ከፍተኛ ድጋፍ ያላቸው። ባለፈው የአውሮፓውያኑ 2019 ፒዩ የተባለው የህዝብ አስተያየት ጥናት ተቋም ባደረገው ግምገማ ከ50% በላይ የሚሆነው የፖላንድ ከተማ ነዋሪ ትራምፕን እንደሚደግፍ አመልክቷል። በመላው አውሮፓ ትልቁ ድጋፋቸው መሆኑ ነው። ትራምፕ በፖላንድ የሚገኘው የዩናይትድ ስቴትስ ጦር ሰራዊት ቁጥር እንዲጨምር የወሰዱት ውሳኔም ሌላ ተጨማሪ ድጋፍ አስገኝቶላቸዋል። በተመሳሳይም ትራምፕ በኮሶቮ በፕሪስቲና ቤልግሬድ መካከል እርቅ ለማምጣት ላደረጉት ጥረት ከፍ ያለ ሙገሳ አግኝተዋል። አንድ ኮሶቫዊ የፕሬዚዳንት ትራምፕን ለኮሮና ቫይረስ መጋለጥ ተከትሎ ፈጥኖ ይሻላቸው ዘንድ ምኞቱን ለገለጸበትና ወደ ኮሶቮ አውሮፕላን ጣቢያ ከሚወስደው ጎዳና የተሰቀለ ግዙፍ የማስታወቂያ ሰሌዳ የገዛ ገንዘቡን ወጪ አድርጓል። አብዛኛው አውሮፓዊ የፊታችን ጥቅምት 24 2013 ዓ.ም የሚካሄደው የዩናይትድ ስቴትስ ምርጫ ውጤት ከአትላንቲክ ማዶ በሚኖረው ህዝብ ዕጣ ፈንታ ላይም ሳይቀር ታላቅ አንድምታ ይኖረዋል ብሎ ያምናል። እናም በትኩስ ስሜት ተመልቶ የምርጫውን ሂደት መከታተል ይዟል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዩናይትድ ስቴትስ ዜናዎች እንቆያለን። የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ከሶስት ሳምንታት በኋላ ሊካሄድ በተቃረበበት በአሁኑ ወቅት የቀድሞው ምክትል ፕሬዝደንት ጆ ባይደን ፕሬዝደንት ዶናልድ ትራምፕን ሁለተኛ የስልጣን ዘመን ይነሷቸው ይሆን? ይህን በጣት የሚቆጠሩ ስዊንግ ስቴት የሚባሉት ሁለቱም ፓርቲዎች ተቀራራቢ ቁጥር ያለው ደጋፊ ያሏቸው ክፍለ ግዛቶች የሚወስኑ እንደሚሆኑ ነው የሚጠበቀው። በመሆኑም የሁለቱም እጩዎች የምርጫ ዘመቻዎች በዚህ ወሳኝ ሳምንት መጀመሪያ ፍሎሪዳ፣ ፔንሲልቬኒያ እና ኦሃዮ ላይ ብርቱ ትኩረት አድርገው እየተንቀሳቀሱ ናቸው። ትራምፕ ትናንትና ፍሎሪዳ ሳንፈርድ ከተማ ላይ ምግባረ ብልሹ የፖለቲካ መደብ እንደምንም ብሎ ስልጣን ላይ ሊመለስ እየተፍጨረጨረ ነው ብለዋል። መንገዱ ላይ የቆምነው እኛ ነን ሲሉም አክለው ተናግረዋል። ጆ ባይደንን በጽንፈኛ ዓለም አቀፋዊነት አቀንቃኞች የተያዙ ያሏቸው ትራምፕ ዲሞክራቲክ ፓርቲውን ለሶሻሊስቶች፣ ለማርክሲስቶችና ለግራ ጽንፈኞች ያስረከቡ ብለዋቸዋል ባይደንን። የትናንቱ ፕሬዚደንቱ በኮቪድ-19 ምክንያት ታመው ሆስፒታል ገብተው ከወጡ ወዲህ ያደረጉት የመጀመሪያ የምረጡኝ ዘመቻ እንቅስቃሴያቸው ነው። እሳቸው የታከሙባቸውን ሙከራ ላይ ያለውን ውድ መድኃኒትና ለአጣዳፊ ጥቅም ብቻ እንዲውል እየተፈቀደ ያለውን መድኃኒት አስመልክተውም ትራምፕ ይህን ጉደኛ ነገር ሁሉም ሰው እንዲያገኘው ይደረጋል ሲሉ ተሰምተዋል። ምክትል ፕሬዚደንት ማይክ ፔንስ ደግሞ ትናንትና ኦሃዮ ውስጥ የምረጡኝ ቅስቀሳ አድርገዋል። የዲሞክራቲክ ፓርቲ እጩ ጆ ባይደን ትናንት ኦሃዮ ላይ የምርጫ ቅስቀሳ ያደረጉ ሲሆን ዛሬ ደግሞ ወደ ፍሎሪዳ ነው የሚያመሩት። ትራምፕ ደግሞ ፔንሲልቬኒያ ይጓዛሉ። በቅርቡ ሪል ክሊር ፖለቲክስ የተባለው አካል ባወጣው የህዝብ አስተያየት ባይደን ትራምፕን ፔንሲልቬኒያ ላይ ዘና ብለው በ7% ነጥብ ብልጫ እየመሯቸው ሲሆን ፍሎሪዳ ላይ ደግሞ አነስ ባለ በ3.7 ብልጫ እየመሯቸው ይገኛሉ። በሌላ ዜና ለመጪው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ በ40 ክፍለ ግዛቶች ብዙ ሚሊዮን ሰዎች ከወዲሁ ድምጻቸውን ሰጥተዋል። ትናንትና ታዲያ በደቡባ የዩናይትድ ስቴትስ ክፍለ ግዛት ጆርጂያ ላይ አስቀድሞ ድምጽ የመስጠት ሂደቱ ለ2 ሰዓት ጊዜ ተቋርጦ እንደነበረ ታውቋል። በኋላ ግን በኤሌክትሮኒኩ የመራጭ መዝገብ ላይ የተፈጠረው እክል ከተስተካከለ በኋላ ድምጽ አሰጣጡ ቀጥሏል። በጆርጂያ ለህዳሩ ምርጫ አስቀድሞ ድምጽ መስጠት በሚቻልበት በትናንቱ የመጀመሪያው ቀን ከምን ጊዜውም ብዛት ያለው መራጭ ወጥቶ የነበረ ሲሆን አንዳንድ የምርጫ ጣቢያዎች ላይ ሂደቱ መጓተቱና እጅግ የተራዘመ የተራጠበቀ ሰልፍ እንደነበረ ተስተውሏል። የጆርጂያ ክፍለ ግዛት ዋና ጸሐፊ ቢሮ እንዳስታወቀው በትናንቱ ምርጫ 126876 ሰው ድምጹን ሰጥቷል። ይህ አሃዝ ባለፈው በአውሮፓውያን 2016 አስቀድሞ ከመምረጫው የመጀመሪያ ቀን በፊት ድምጽ ከሰጡት ሰዎች በ41% የበለጠ ነው። በአሁኑ ጊዜ ከ50ዎቹ ክፍለ ግዛቶች በ40ው አስቀድሞ ድምጽ መስጠት ተጀምሯል። የዩናይትድ ስቴትስ የምርጫዎች ፕሮጀክት የተባለ ስብስብ እንደገለጸው እስካሁን 10.3 ሚሊዮን ህዝብ ድምጹን ሰጥቷል። በኮቪድ-19 ዜናዎች የዩናይትድ ስቴትሱ ግዙፉ የመድኃኒት ኩባንያ ጃንሰን ኤን ጃንሰን የኮቪድ-19 መከላከያ ክትባቱን ሙከራ ለጊዜው አቋርጧል። ኩባንያው ይህን እርምጃ የወሰደው በኋለኛው የክትባት ሙከራው ከተሳተፉ በጎ ፈቃደኞች ውስጥ አንዱ ምንነቱ ባልታወቀ ህመም መታመሙን ተከትሎ እንደሆነ ነው የተናገረው። የክትባት ሙከራው መቋረጡን ስታት የተባለ የጤና ጥበቃ ዜና ዌብሳይት ነው አስቀድሞ ትናንትና የዘገበው። ዜናውን ያገኘውም ኩባንያው ለውጪ ተመራማሪዎች የላከውን ሰነድ በማግኘቱ መሆኑን አስታውቋል። ጃንሰን ኤን ጃንሰን ለሙከራ የሰራውን በአንድ ጊዜ የሚሰጥ ክትባት ሙከራውን በስፋት የጀመረው በቅርብ ጊዜ መሆኑ ይታወሳል። የክትባት ሙከራው ዩናይትድ ስቴትስ ውስጥ በ200 ስፍራዎች እንዲሁም አርጀንቲና፣ ብራዚል፣ ደቡብ አፍሪካን ጀምሮ በተለያዩ ሀገሮች 60,000 በጎ ፈቃደኞችን አሳትፎ እየተካሄደ ነው። በሌላ የኮቪድ-19 ዜና በኮሮና ቫይረስ ተይዞ ታሞ የሚያውቅ ሰው እንደገና በቫይረሱ ሊያዝ እንደሚችል አንድ አዲስ ጥናት አመልክቷል። The Lancet መጽሔት ላይ ትናንትና የወጣው ይህ አዲስ ጥናት ዩናይትድ ስቴትስ ኔቫዳ ክፍለ ግዛት ውስጥ በመጀመሪያ ሚያዝያ ወር ላይ በቫይረሱ ተይዞ የነበረ አንድ የ25 ዓመት ወጣት እንደገና ሰኔ ወር ላይ ተይዞ በጽኑ ታሞ ሆስፒታል ገብቶ ኦክስጅን እገዛ የሚያስፈልገው ደረጃ ላይ ደርሶ እንደነበረ ነው ያመለከተው። ወጣቱን ያዙት የተለያዩ የኮቪድ-19 አይነቶች እንደነበሩና ሁለተኛው ከፊተኛው ለምን እንደበረታበት ለማወቅ እስካሁን እንዳልተቻለ ነው የተገለጸው። በዓለም ዙሪያ ለሁለተኛ ጊዜ በኮቪድ-19 የተያዙ 5 ሰዎች ብቻ ናቸው እስካሁን የተመዘገቡት። የዩናይትድ ስቴትሱ ደግሞ የመጀመሪያው እንደሆነ ተገልጿል። በመጨረሻም ፖርቹጋላዊው የእግር ኳስ ኮከብ ክርስቲያኖ ሮናልዶ ኮሮና ቫይረስ እንደያዘው በምርመራ መታወቁን የሀገሪቱ የእግር ኳስ ፌዴሬሽን አስታውቋል። በአሁኑ ጊዜ ለሀገሩ ብሔራዊ ቡድን የሚጫወተው ሮናልዶ የህመም ምልክት እንደሌለው ነው የተገለጸው። ራሱን ለይቶ ይቆያል ሲል ፌዴሬሽኑ ይፋ አድርጓል። እሁድ ከፈረንሳይ ጋር በተደረገ ግጥሚያ የተጫወተ ሲሆን ነገ ሊዝበን ላይ ከስዊድን ጋር በሚደረገው ጨዋታ ግን አይገባም ተብሏል። የሱን ለቫይረሱ መጋለጥ ተከትሎ እንዳለ የቡድኑን አባላት በሙሉ አስመርምረናል፣ አንዳቸውም ላይ ቫይረሱ አልተገኘም ብሏል ፌዴሬሽኑ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያለ።
ቆንጅትን ለዜናው እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ጥቅምት 3 2013 ዓ.ም ምሽት ፕሮግራም ነው። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችንና በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉት ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታ እንጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። የምስራቅ ኢትዮጵያ አጎራባች ክልሎች የአንበጣ መንጋ ወረርሽኝን በጋራ ተቀናጅቶ መከላከል እንዳለባቸው ተጠቆመ። የግብርና ሚኒስትሩ አቶ ኡመር ሁሴን የሶማሌ ክልልን የምስራቅና ምዕራብ ኦሮሚያን እንዲሁም የድሬዳዋ አስተዳደር አመራሮችን ሰብስበው የአንበጣ መንጋውን በጋራ መከላከል በሚቻልበት ሁኔታ ላይ ምክክር አድርገዋል ይላል አዲስ ቸኮል ከድሬዳዋ በላከው ዘገባ።
ሄድ መለስ እያለ ከአንድ ዓመት በላይ የቆየው የአንበጣ ወረርሽኝ ከፍተኛ ጥፋት እያስከተለ ነው። በምስራቅ ኢትዮጵያ በአንበጣ የደረሰው ውድመት በትላንትናው ዕለት ተዘዋውረው የጎበኙት የግብርና ሚኒስትሩ በዛሬው ዕለት የምስራቅ ኢትዮጵያ አጎራባች ክልሎች አመራሮችን ሰብስበው አወያይተዋል። አንበጣ ድንበር ዘለል ችግር ስለሆነ ክልል ከክልል ብቻ ሳይሆን ኢትዮጵያ ከጎረቤት ሀገራት ጋርም ተቀናጅታ ልትከላከለው የሚገባ ነው ብለዋል አቶ ኡመር።
አንበጣ ድንበር የለውም። ስለዚህ ቀጠናዊ ትብብሩ አሁን አንበጣውን አይነት ክስተት ለመፍታት ትልቅ የቅንጅት ስራ መስራት እንዳለበት ስላሰብን ነው ይሄኛውን አደረጃጀት የፈጠን ነው። በዚህ ብቻ አይደለም፣ ከቻልን ኢትዮጵያ ከሶማሌላንድ ጋራ፣ ኢትዮጵያ ከፑንትላንድ ጋራ፣ ሌሎች የሚመጣባቸውን ከየመን ጋራ ያላትን የማጠናከር ስራ በጣም ወሳኝ ነው። ምክንያቱም አገር ውስጥ ከገባ በኋላ በጣም ይረብሻል። ሳይኮሎጂካሊ አርሶ አደሩ ላይ የሚያደርሰው ነገር ትልቅ ነው። ስለዚህ የችግሩን ስፋት ሊቀንስ ይችላል። የጋራ አመራር ይሰጣል። አንዱ ጋር ያለው ችግር ሌላው ጋር፣ አንዱ ጋር ያለው ጥሩ ልምድ ሌላው ጋር ሼር ለማድረግ ይረዳል። እንደ አጠቃላይ ደግሞ ያሰብነውን ግብ ባጠረ ጊዜ እንድናመጣ ይረዳል። አደረጃጀቱ ያው ባለሙያዎች መድበናል፣ እዚህ አመራሮችም አሉ። ውጤቱን እያየን እንሄዳለን።
የምስራቅ ኢትዮጵያ አንበጣ ወረርሽኝ ቀላል የማይባል ጉዳት እንዳስከተለ ነው ተሳታፊዎች የሚናገሩት። አቶ ሁሴን ፈይሶ የምስራቅ ሐረርጌ ዞን አስተዳዳሪ፣
እስካሁን ድረስ ወደ 12 ወረዳ ደርሰዋል። 103 ቀበሌ ላይ ነው ጉዳት ያደረሰው። 83,000 ሄክታር አካባቢ ላይ ነው ችግሩን የከፋ ያደረገው። በዚህ ላይ በመጀመሪያ ደረጃ ህዝቡን እያሳተፍን ነው። በባህላዊ መንገድ የሚከላከሉ ሁኔታ እየፈጠረ ነው። ሁለተኛ በክልልና በፌዴራል ድጋፍ የሚደረጉ ሁኔታዎች አሉ። በመኪና በተላሚ ማቴሪያሎች አንበጣው ከአምና የበለጠ በጣም አደገኛ ሁኔታ ስለሆነ ከህብረተሰቡና ከአካባቢ ሁኔታ በላይ ስለሆነ አየር ወይም አውሮፕላን አስፈልገዋል። ስለዚህ የዛ ጋፕ ትንሽ ነበር። አሁን ያሉት ሁለትና ሶስት ቀናት የሄዱበት ነው። እንከላከላለን ብዬ የምናስበው ስለዚህ የመጣው ግን በጣም አደገኛና የከፋ ነው ከአምና ማለት ይቻላል።
እንደ ክልል ሲታይም ኦሮሚያ ከአማራ ክልል ቀጥሎ የአንበጣ ወረርሽኙ የጥቃት ሰለባ እንደሆነ ነው በክልሉ የጸጥታ ጥበቃ ዳይሬክተር አቶ ደጀኔ ይርጳ የሚናገሩት።
አጠቃላይ እንግዲህ ጉዳት ደርሷል። አሁን እዚህ እንደሰማ ነው ከሽክሮፕ ወይም እሱን ሊተኩ የሚችሉ ክሮፖችን የመተካ ስራ ይሰራል። ከዚህ የበለጠ ጉዳት እንዳይደርስ ደግሞ ህዝቡን የማንቀሳቀስ ሎጂስቲኮችን ችግሩ ወዳለበት ቦታ የማቅረብ የሰው ኃይልንም የማጠናከር ስራ እየተሰራ ነው ያለው። ከሁሉ የበለጠ የዚህ ሁለቱ ሀረርጌ የመሬት አቀማመጥ ከባድ እና አስቸጋሪ ስለነበር ለነዚህ በመኪና ላይ በመጫኑት ማሽኖች ለመምታት አስቸጋሪ ስለነበር አሁን ሄሊኮፕተርና እንዲሁም መደበኛው ፕሌን አሁን መምታት ጀምሯል። ያንን እንግዲህ አጠናቅበት በቀጠል አንበጣው ያለበትን ቦታ ጂፒኤስ ወይም እነዚህ ኮኦርዲኔሽኖችን በተከታታይ ወስደን ከሰራንና ከሰጠን አሁን ያለውን የአንበጣ መንጋ በደንብ መቀነስ ይቻላል።
በሀገር አቀፍ ደረጃ 181 ሺህ ሄክታር መሬቱ በአንበጣ በመወረር የአማራ ክልል ቀዳሚ ተጎጂ ሲሆን 155 ሺህ ሄክታር መሬቱ የተወረረበት የኦሮሚያ ክልል ደግሞ ሁለተኛው ነው። በተቀራራቢ ቁጥር የአፋር ክልል ሶስተኛ ደረጃ ላይ ሲገኝ ድሬዳዋና ትግራይ ደግሞ እያንዳንዳቸው 2000 ሄክታር መሬታቸው በአንበጣ በመወረር በአነስተኛ ደረጃ የተጠቁ አካባቢዎች መሆናቸውን ከግብርና ሚኒስቴርና ከኦሮሚያ ክልል ግብርና ቢሮ ያገኘነው መረጃ ያመለክታል። ይሁንና ወረርሽኙን በመከላከል ረገድ ሁሉም ክልሎች ተመሳሳይ አፈጻጸም እያሳዩ አይደለም ሲሉ ሚኒስትሩ ተችተዋል። የአንበጣ ወረርሽኙን ለመከላከል ቀጠናዊ ትስስሩ አስፈላጊ ነው የሚሉት አቶ ኡመር ለዚህም በፌዴራል ደረጃ ድሬዳዋና ኮምቦልቻን ማዕከል ያደረገ ስራ እንደሚሰራ ነው ያመለከቱት።
የማዕከል ማደራጀት በተለይ ሁለት ቦታዎች ላይ አሁን ለምስራቁ ፓርት ድሬዳዋ ላይ ማድረግ እንዳለብን ይሄ ጊዜ ወሰደ፣ ለአመታት ሲነገር ነበር። አሁን ነው ያቋቋም ነው ይሄን ማዕከል። ሁለተኛውን ደግሞ ገባ ሲል ትግራይ ለአፋርና ፓርትሊ ለአማራ ክልል ሊያገለግል የሚችል ኮምቦልቻ ላይ ቤዝ ፈጥረናል። አሁን እነኚህ ቤዞች ማደግ አለባቸው፣ በሚፈለገው ነገር መሟላት አለባቸው። ይሄ ቀድሞ ቢደረግ ኖሮ የዛሬው ችግር ይቀንስ ነበር።
እስካሁን ድረስ የአንበጣ ወረርሽኙን ለመከላከል አስፈላጊ የሆነው ሁሉ ለክልሎች አቅርበናል የሚሉት የግብርና ሚኒስትሩ በጥረትነት የሚነሳው የኬሚካል መርጫ አውሮፕላን ብቻ ነው ብለዋል። ይህንንም ለመቅረፍ ሄሊኮፕተሮችና አውሮፕላኖች መምጣት እንደጀመሩ ገልጸው ወደፊት ግን የፌዴራል መንግስትም ሆነ ክልሎች የየራሳቸው የኬሚካል መርጫ አውሮፕላን እንዲኖራቸው እንደሚሰሩ አስታውቀዋል። የግብርና ሚኒስትር የአንበጣ ወረርሽኙ በእንቁላል ደረጃ ያለ ከመፈልፈሉ በፊት የመከላከል እርምጃ ባለመውሰዱ ለአሁኑ ጥቃት አጋልጦናል የሚለውን የአንዳንዶች ወቀሳ በተመለከተ ከቪኦኤ ለቀረበላቸው ጥያቄ አቶ ኡመር አንበጣው ከመፈልፈሉ በፊትም አቅማችን የፈቀደውን የመከላከል ስራ ስንሰራ ነበር ብለዋል።
አብዛኛዎቹ እንዳያችሁት የበረሃ ቦታዎች ላይ አክሰሰብል የሆኑት ላይ በደንብ እየተኬደ እየተሰራ ነው ያለው። ነገር ግን ሁሉ ቦታ አክሰሰብል አይደለም። አንዳንዱ ቦታ በፕሌን እንጂ በመኪና እንኳን የማደርስበት ነው። ተራራማ የሆነ ቦታ አለ። እዛ ቦታ ላይ አክሰስ ያገኛል እሱ አርፎ እንቁላል ለመጣል ማለት ነው።
በአሁኑ ሰዓት በምስራቅ ኢትዮጵያ የሚገኘው የአንበጣ መንጋ ሀገር ውስጥ የተፈለፈለ ሳይሆን ከአጎራባች ሀገራት የመጣ እንደሆነ የግብርና ሚኒስቴር መረጃ ያመለክታል። የኢትዮጵያን ድንበር አልፎ ከገባው 12 የአንበጣ መንጋ አምስቱ መመለስ እንደተቻለ የሚናገሩት አቶ ኡመር አሁን በየቦታው የሚታየው ከአቅም በላይ ሆኖ አልፎ የገባው ሰባቱ መንጋ ከቦታ ቦታ እየተዘዋወረ ነው ብለዋል። ለዚህ መፍትሄውም በሰው፣ በተሽከርካሪ፣ በድሮን፣ በአውሮፕላንና በሄሊኮፕተር ኬሚካል በመርጨት መንጋውን ማጥፋት ነው ብለዋል። በቀጣይም ከየመን በኩል የሚመጣ ሌላ መንጋ እንደሚኖር ይጠበቃል የሚሉት ሚኒስትሩ በተለይ በበረራ የመከላከል አቅምን በማሳደግ ጊዜው ለማስቀረት ጥረት እንደሚደረግ ገልጸዋል። የአንበጣ ወረርሽኙ በዘንድሮ የምርት ዘመን ከጠቅላላ ሀገራዊ የእህል ምርቱ 4% የሚሆነውን ያወድማል ተብሎ እንደሚጠበቅ የግብርና ሚኒስቴር ሪፖርት ያመለክታል። ከሳምንት በፊት የአንበጣ ወረርሽኝ እንደተቆጣጠረች ይፋ ያደረገችው ፓኪስታን ለአንድ ዓመት ገደማ በዘለቀው የአንበጣ ወረርሽኝ በአመቱ ከምትጠበቀው የእህል ምርት በ20 ሚሊዮን ኩንታል ያነሰ ስንዴ ማምረቷን አስታውቃ ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
በሌላ በኩል በምስራቃዊ የአማራ አካባቢዎች በተከሰተው የበረሃ አንበጣ መንጋ ጉዳት የደረሰባቸውን አርሶ አደሮች ለማቋቋም እንደሚሰራ ግብርና ሚኒስቴር ገለጸ። ሚኒስትር ዴታ ወንዳለ ሀብታሙ ከአሜሪካ ድምጽ ጋር በነበራቸው ቆይታ እንደገለጹት ከትግራይ ክልል የመረጃ አቅርቦት እጥረት ቢኖርም በአካባቢው የተከሰተውን የአንበጣ መንጋ የመከላከል ተግባር ይከናወናል ብለዋል። መስፍን አራጌ ከወሎ ተከታዩን ዘገባ ያሰማናል።
እስካሁን ባለው መረጃ በሰሜንና ደቡብ ወሎ በኦሮሞ ብሔረሰብና ሰሜን ሸዋ ዞኖች 136 ቀበሌዎች ላይ የበረሃ አንበጣው ተከስቷል። ከ87000 ሄክታር በሚልቅ ማሳ ላይ የሰብል ጉዳትም ደርሷል። ምህርን የኑሮ መሰረት ላደረገ አርሶ አደርም ይሁን ለሸምቶ ነዋሪው ከተሜ ጉዳቱ አሳሳቢ ነው። በተለይ ለክፉ ቀን የሚሉት ጥሪት ካልቋጠሩት አርሶ አደሮች ምን አብልተን ምን በልተን እንኖራለን የሚለው ጥያቄ ተደጋግሞ ይሰማል።
አንድ ፍሬ ያዝህል የለም ሙቷል። አገሩ 25-30 የሚያመርት አለ፣ 10 የሚያመርት አለ። እንደ ግብርናው እንደ ከስቦ ያገኛል። አገራችን የምርት አገር ነበር እና አኪም ጊዜው አበላሽ ነው ይደረግ።
እኛ በቆርቆሮና በሃይላንድ ነገር ያንካካል ብንለው ብንለው ቢያለ ጥስ በማጥስ ጥሱንም በቃ እንትም ቢለው አልቻለም ወይ ይሄደበትም ቢያለ እጃችን አንስተን አሁን ወደ ቤት መግባታችን ነው በቃ ጨርሰና።
ሚኒስትር ዴታው እንዳለ ሀብታሙ የጉዳቱን ሰለባዎች የማገዝም ሆነ የማቋቋም ተግባር ይከናወናል ብለዋል።
እንግዲህ በተለይ ቆላማ አካባቢዎች እንደመሆናቸው መጠን መጀመሪያ እሸት ይበሉና ከእሸት ነው እንደገና እየደረሰላቸው ሆላቸው የሚሄደው። እሸት ላይ ይሄ ችግር ገጠማቸው ማለት በቀጣይ የሚገኝ ጥሬ ነገር ስለማይኖር በፍጥነት መንግስት መፍትሄ ማስቀመጥ ይኖርበታል። በተለይ የለት ዳታ የሚጠይቁበት ሁኔታ ነው። በተለይ እንደ ሰሜን ወሎ ሀብሩ እንደ ወርቄ ራያ አካባቢ ይሄ ጥያቄ አለ። በትይዩ ደቡብ ወሎ ወረባቦ እና በተወሰነ ደረጃ አርጎባ እንደዚሁ ኦሮሚያ ላይ ባቴ አካባቢ እና ጅሌ ጥሙጋ አርጡማ ፉርሲ ሰሜን ሸዋ ላይ በአሁኑ ሰዓት እና አሳግርት ሸዋሮቢት አካባቢ እና እንዲሁም ቀወት አገረ ማርያም እና አንኮበራ አካባቢ እነዚህ ችግሮች ተከስተዋል እና በእነዚህ አካባቢዎች የዕለት እርዳታ የማቅረብ ምክንያቱም አሁን ቆላማው ኢሚዲየትሊ እሸት እየበላ ነው ይሸጋገር የነበረው በእሸት በምን መሸጋገሪያ አርሶ አደሮች ያደርጉት የነበረውን ሁኔታ ስለተቋ ቋረጠ በአስቸኳይ ይሄ ነገር ምላሽ መሰጠት ይኖርበታል። ከዛ ባለፈ ግን እነዚህ አካባቢ አርሶ አደሮች የሚቋቋሙት ግን በዘላቂ የመስኖ ልማት መሆን መቻል አለበት። እንግዲህ ይሄንን የክልል መንግስትም የፌዴራል መንግስትም ተባብረው መፍትሄ መሰጠት አለበት የሚል ስትራቴጂካዊ እይታ ነው በኛ በኩል ያለው።
አንዳንዶች ለችግሩ መባባስ መንግስትን ተጠያቂ ያደርጋሉ የመከላከል ስራው ዘግይቷል በማለት። ሚኒስትር ዴታው ግን እንዳንበጣው ብዛት ቅድመ መከላከሉ ባይጠናከር ኖሮ አሁን ከደረሰው በላይ ጉዳት ሊደርስ ይችል ነበር ባይ ናቸው።
እዚህ አካባቢ ይሄ ርብርብ ባይደረግ ኖሮ በአሁኑ ሰዓት ወደ ደጋሞ አካባቢ ወደ ምዕራብ የወሎ ክፍል ወደ ቦርና ወደ ሳይንት ወደ ጃማ ወደ ወረኢሉ ላይሄድ ዋስትና አልነበረው። ምዕራብ አማራ ጎጃም ጎንደር ላይሄድ ምንም ዋስትና የለው ምክንያቱም በሰዓት ያው ስንት ኪሎ ሜትር እንደሚሄድ ይታወቃል። እንግዲህ በአማራ ክልል ከ3600 ቀበሌዎች አሁን ችግሩ የተከሰተው 136 ቀበሌዎች ላይ በመድረሱ ልናቃልለው የምንችል አይደለም። ምክንያቱም ነገ ጧት መከላከል ካልሰራንበት ወደ ሁሉም ቀበሌዎች፣ ወደ ሁሉም ወረዳዎች፣ ወደ ሁሉም ዞኖች ሊሄድ የሚችልበት እድል አለ።
ከስድስት ወራት በፊት አፋር ክልል ላይ የመከላከል ስራዎች ቢሰሩም ከአንበጣው መንጋ ስፋት በተጨማሪ ከየመን፣ ከሰሜን ሶማሊያና ከምዕራብ ህንድ አካባቢዎች አምስተኛ ደረጃ ላይ የደረሰ መብረር የሚችል የበረሃ አንበጣ መንጋ ወደ ኢትዮጵያ መግባቱ የመከላከል ስራውን ውስብስብና ፈታኝ አድርጎታል ብለዋል። ለተባይ መከላከልና ለርጭት የሚውል የአውሮፕላን አቅርቦት ኢትዮጵያ ውስጥ አለመኖሩና ካላቸውም ሀገራት ለማስመጣት የተደረገው ጥረት ጊዜ መውሰዱ እንደ ችግር የተገመገመ ነው ብለዋል።
ለጸረ ተባይ መርጫ ያው በሰው እጅ ያለ ነገር ስለሆነ በፍጥነት ግን ወደኛ አላኩልንም ነበር። ይሄ ዘግየት ቢልም አሁን ባለው ሁኔታ ትላንትና አንዷ ገብታለች። ምስራቅ ሐረርጌም ያው እና የሶማሌ ክልል የአውሮፕላን አቅርቦት ስላልነበረ አንድ ወደዛ ልከናል። አሁን ከነገ ጀምሮ ደግሞ ኮምቦልቻም እንደዚሁ ደግሞ በትይዩ አፋር ክልል የሚገባ አውሮፕላን አለን። እነዚህ አውሮፕላኖች ሲገቡ ኤፊሽንሲያችን በጣም ይጨምራል።
ሁለት ኬሚካል የሚረጩ አውሮፕላኖች ምስራቅ ሐረርጌና ደቡብ ወሎ ውስጥ መከስከሳቸውን፣ አንዱ ደግሞ በብልሽት መቆሙን የአሜሪካ ድምጽ ሬዲዮን በቅርቡ መዘገቡ ይታወሳል። ጉዳቱ እስኪከሰት ድረስ አንድ አውሮፕላን በቀን እስከ 4000 ሄክታር ይረጭ ነበር ተብሏል። ሚኒስቴር መስሪያ ቤቱና በተዋረድ የሚገኙ የግብርና ተቋማት አድርገናል በሚሉት የመከላከል ስራ የሚሆን በተፈጥሯዊ የነፋስ እንቅስቃሴ በአንዳንድ አካባቢዎች የመጣው የአንበጣ መንጋ ወደ አፋር እየተመለሰ መሆኑን አርሶ አደሮች ይጠቁማሉ። የአንበጣ መንጋው ወደ ትግራይ ክልል በመሸጋገርም በሰብል ላይ ጉዳት እያደረሰ መሆኑን ከስፍራው የሚወጡ መረጃዎች ይጠቁማሉ። በፌዴራል መንግስትና በክልሉ መካከል የተፈጠረው አለመግባባት ግብርና ሚኒስትርን ወደ ትግራይ ገብቶ የመከላከል እርምጃ ከመውሰድ አያግደውም የሚሉት ሚኒስትር ዴታው ስለ መንጋው ስፋትና ተጨባጭ እውነታ ግን በቂ መረጃ መስሪያ ቤታቸው ከክልሉ እያገኘ እንዳልሆነ ጠቁመዋል።
የአርሶ አደር ጥቅም ባለበት ሁሉ ግብርና ሚኒስቴር ገብቶ ይሰራል። ምንም የሚከለክለንም የሚያግደንም ነገር የለም። አሁን ባለውም ሁኔታ የአውሮፕላኖቹ ውጥረት ከመግጠሙ ውጪ አውሮፕላን ርጭትም ጭምር እስካሁን ኦፊሻል ሪፖርት ያው ከዛ አካባቢ አልመጣልንም። ኦፊሻል ሪፖርት እንደመጣልንም ብቻ ብለን አንተውም አሰሳም ጭምር አድርገን መፍትሄ መስጠት ይኖርብናል። ምክንያቱም የአማራ አርሶ አደር ከትግራይ አርሶ አደር፣ የኦሮሞ አርሶ አደር ከሶማሌ አርሶ አደር ምንም አይነት ልዩነት የለም። የኢትዮጵያ አርሶ አደሮች አንድ ነው፣ ስነ ልቦናቸው አንድ ነው። የመጠቀም የማልማት ልጆቻቸውን የማስተማር ልጆቻቸውን የማሳደግ ሰብላቸውን የመጠበቅ የመንከባከብ የማደግ ነው እንጂ ከዛ የተለየ የፖለቲከኛውን አጀንዳ ምናምን ያን ያህል የሚሸከሙ አይደሉም። እና ግብርና ሚኒስቴር እስካሁንም ከትግራይ ክልል ጋር እኮ ማለት ስራዎች እንሰራለን።
ከ3000 በላይ ባለሙያዎችና 120 የሚደርሱ ተሽከርካሪዎች በአፋርና በምስራቃዊ የአማራ አካባቢዎች በበረሃ አንበጣ መከላከል ስራ ላይ መሰማራታቸው ተገልጿል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
ከዚሁ ያንበጣ መንጋ ዜና ሳንወጣ በትግራይ ክልል ያንበጣ መንጋ ወረርሽኝ በአራት ዞኖችና በ17 ወረዳዎች ተስፋፍቷል። የክልሉ የግብርናና ገጠር ልማት ቢሮ እንደገለጸው ያንበጣ መንጋውን ለመከላከል ሰፊ ጥረት እየተደረገ ቢሆንም በአዝርት ላይ ጉዳት አድርሷል ብሏል። የክልሉ መንግስት ለፌደራል መንግስት ስላንበጣ ሁኔታ መረጃ አይልክም ብሎ የግብርና ሚኒስቴር ስላነሳው ክስ ከቢሮው ጠይቀን በየጊዜው በተለይ የአውሮፕላን ርጭት በሚያስፈልግ ጋቸው ቦታዎች ላይ መረጃ ቢላክም የፌደራል መንግስት ግን ትግራይን ለይቶ ሌላ አካባቢ ርጭቱን እንደሚያካሂድ ተናግረዋል። ሙልጌታ ጽብሃ ዝርዝራለው።
በትግራይ ደቡባዊ ዞን 3 ወረዳዎች ከነሐሴ 11 2012 ጀምሮ የታየው ያንበጣ መንጋ አሁን ወደ ክልሉ 4 ዞኖች መስፋፋቱ በክልሉ የግብርናና ገጠር ልማት ቢሮ የህዝብ ግንኙነት ዳይሬክተር አቶ ሚካኤል ምሩጽ ለአሜሪካ ድምጽ ተናግሯል። አቶ ሚካኤል በሰጡት ማብራሪያ በአሁን ጊዜ ያንበጣ መንጋ በስፋት እንደሚመጣ ተተንብዮ ስለነበር አስቀድሞ የመከላከል ስራ እየተካሄደ ነበር ያሉ ሲሆን በተለይ ከአፋር ክልል ጋር በሚያዋስኑ ወረዳዎች ከሁለቱም ክልሎች ባለሙያዎች ተውጣጥተው ያንበጣ መንጋው ሊፈለፈል በሚችልበት አካባቢዎች በመለየት አስቀድሞ የኬሚካል ርጭት ስራ ተከናውኗል ብለዋል። ሆኖም ክልሉ ወረዳዎች ተስፋፍቷል በማለት ገልጸዋል።
በአሁኑ ሰዓት በትግራይ ክልል ያለው ያንበጣ መንጋ ወረርሽኝ በአራት ዞኖች 17 ወረዳዎች ሽፋን ያለው ሆኖ በአጠቃላይ በመሬት ስናየው ደግሞ ከ32000 ሄክታር በላይ ሽፋን ያለው ያንበጣ መንጋ ነው ያለው። ይህ ያንበጣ መንጋ በሰፊ የህዝብ እንቅስቃሴ የባለሙያዎች የአመራሮችና የተለያዩ ባለድርሻ አካላት አስተባብረን እየሰራ ነው ያለ ነው። በቀን የማባረር ስራ ሰብል ላይ እንዳያርፍ ሰብል ላይ ጉዳት እንዳያደርስ እየተደረገ ነው። ከማታ ጀምሮ ግን ብራት እያበሩ ሳይቀር እስከ ንጋት ፀሐይ እስኪወጣ ድረስ ያለው ሰዓታት የኬሚካል ርጭት እየተካሄደ ነው ያለ ማለት ነው።
በተለይ ባለፉት 5 ቀናት ያንበጣ መንጋው ከ90,000 በላይ የክልሉ ነዋሪዎች በመዝመት አዝርዕት ላይ እንዳያርፍ የመከላከል ስራ ተከናውነዋል ብለዋል። ሆኖም ግን አዝርዕት ላይ ጥቃት እየደረሰ ነው ብለዋል አቶ ሚካኤልም።
ያለው ያንበጣ መንጋ እየገባ ያለው በጣም ኃይለኛ ህብረተሰቡ በነጥስ ወጥቶ እያገዘ ያለን ከህብረተሰቡ ጉልበት በላይ ሆኖ አድካሚ የሚሆንበት ሁኔታ አለ። ምክንያቱም ትላልቅ የሚባሉ መንጋዎች ናቸው የሚገቡ ያሉት። ህዝቡ ደከመኝ ሰለቸኝ ሳይል ቀን ተሌሊት እዛው አካባቢ እየሰራ ወጣቱም በየፊናው እየወጣ ወደ ማሳ የመከላከል ስራ እየሰራ ስለሆነ ጉዳት የማድረስ አቅሙ በጣም ሲግኒፊካንት የሚባል አይደለም ሶፋር ግን ጉዳት እየደረሰ ነው። ምክንያቱም በተለያዩ ሰብሎች በማሸላ በስንዴ በሚያርፍበት ሰዓት ማንሳት አይቀርም። በተለይ ደግሞ አሁን እየገባ ያለው አንበጣ እድገት ደረጃው ራሱ ማለት ነው ፒንክ ከለር ነው ያለው። በጣም መብላት የሚችልበት አቅም እድሜ ነው ያለው እና ስለዚህ ባረፈበት እያነሳ ነው ያለው። ከባማሱም ከሰብሉም የሚያነሳበት ሁኔታ አለ። ነገር ግን ይህን ያክል ሄክታር ወድመዋል ለማለት ግን የባለሙያዎች ማረጋገጫ ስለሚያስፈልግ አሁን ደግሞ አብዛኛው ባለሙያችንና አመራራችን የመከላከል ስራ እየሰራ ስለሆነ ኮንፊርም ሲደረግ ጊዜ ግን መግለጫ እንሰጥበታለን።
በአሁኑ ጊዜ በክልሉ መንግስትና በፌዴራል መንግስት ባለው የፖለቲካ አለመስማማት ያንበጣ መንጋ መከላከል ስራ እያደረሰው ስላለ ተጽዕኖ ለአቶ ሚካኤል ጠይቀናል። የፌዴራል መንግስት ቀደም ብሎ የኬሚካል እንዲሁም የመከላከያ ልብሶች ድጋፍ አድርጎልን ነበር ብለዋል። ከቅርብ ጊዜ ወዲህ ግን ድጋፉ ተቋርጧል፣ እኛም እነሱ ሳንጠብቅ እየተከላከልን ነን በማለት ገልጸዋል። የክልሉ መንግስት ለፌዴራል መንግስት ስላንበጣው ሁኔታ መረጃ አይልክም ብሎ የግብርና ሚኒስትር ስላነሳው ክስ በየጊዜው በተለይ በአውሮፕላን የኬሚካል ርጭት ስለሚያስፈልጋቸው ቦታዎች መረጃ እንልካለን፣ የፌዴራል መንግስት ግን ትግራይ ለይቶ ሌላ አካባቢ ነው ኬሚካል ርጭት የሚያካሂደው በማለት ምላሽ ሰጥተዋል።
አሁን አንበጣ በሁሉም ቦታ አለና የትም ቦታ ሄደን አውሮፕላን እንረጫለን የሚል ነገር ሳይንስም የለም። ነገር ግን የባለሙያዎች ሪኮመንዴሽን ወይም ደግሞ ዲማንድ ሲኖር የምስራቅ አፍሪካ የአብርሃ አንበጣ መከላከል ድርጅት የሚባል እንደ ሀገር አለ። ከሚኒስትር ኦፍ አግሪካልቸር ደግሞ ግንኙነት አለን። በዚህ መልኩ ነበር ካሁን በፊት ስራ የነበረው። በአሁኑ ሰዓት ግን የኛ ሲኒየር ባለሙያዎች በአየር ርጭት ሊካሄድበት አመቺ ነው የተባለ ቦታ 2-3 ሪፖርት ተደርጓል ወደ ላይ። ነገር ግን ትግራይን በፖለቲካና በኢኮኖሚ የማዳከም አጀንዳ አድርገው እየቆጠሩ ስለሆነ ትግራይን ለይተው ወይም ደግሞ ነጥሎ የሌላውን አካባቢ ብቻ የመሸፈን ሁኔታ ነው የሚታየው። በምሳሌ ለማስረዳት ባለፈው አላማጣ አካባቢ የኛ ስሪ ነው አካባቢ ማለት ነው የኛ ባለሙያዎችም ኮኦርዲኔሽን ሰጥተው እንዲረጭ ሲጠባበቁ ነበር። በአማራ በኩል የቆቦ ነበር እንደዛ የተጠቆመው ይመስለኛል። እና በዛ ሰዓት የተደረገው ግን ምንድን ነው የአማራ ቆቦ አካባቢ ረጭተው የኛ ክልል ትተውት ነው የሄዱት። ይህ አንድ ማሳያ ነው።
በትግራይ ክልል ያንበጣ መንጋ ለመከላከል በክልሉ ውስጥ የሚኖሩ ይሁን ከክልሉ ውጭና በውጭ ሀገራት ያሉ የትግራይ ተወላጆች እያደረጉት ያለው አስተዋጽኦ የሚደነቅ ነው በማለትም አቶ ሚካኤል ተናግረዋል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም።
የድሬዳዋ የወሎና የመቀሌ ዘጋቢዎቻችን እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ መጽሔትን ነው። ወደ ተከታዩ ዘገባ እንለፍ። የኦሮሞ ነጻነት ግንባር ሊቀመንበር እርሳቸው መሆናቸውን የሚናገሩት አቶ ዳውድ ኢብሳ ትላንት በመኖሪያ ቤታቸው ለመገናኛ ብዙሃን መግለጫ ሲሰጡ የጸጥታ ኃይሎች ወደ መኖሪያ ቤታቸው ገብተው መግለጫው እንዲቋረጥ ማድረጋቸውንና ጋዜጠኞችንም ይዘው ሄደው ማሰራቸውን አስታወቁ። በጉዳዩ ላይ ከፌዴራል ፖሊስም ሆነ ከአዲስ አበባ ፖሊስ ምንም ምላሽ እንዳልተቻለ ጠቅሶ ሙክታር ጀማል ተከታዩን ዘገባ አጠናቅሯል።
የኦሮሞ ነጻነት ግንባር ሊቀመንበር መሆናቸውን የገለጹት አቶ ዳውድ ኢብሳ እንደተናገሩት ትላንት ከቀኑ ወደ 8 ሰዓት አካባቢ በመኖሪያ ቤታቸው ለመገናኛ ብዙሃን መግለጫ እየሰጡ ሳለ የጸጥታ አካላት ግቢውን ጥሰው በመግባት መግለጫውም እንዲቋረጥ በግቢው ውስጥ የነበሩ ጋዜጠኞችንም ይዘው በመሄድ ማሰራቸውን ገልጸዋል።
ከሰዓት በኋላ በደንሰው ወደ 8 ሰዓት ተኩል ጋዜጣዊ መግለጫ በሚሰጥበት ጊዜ የኮሚኒቲ አመራሮች አሉ፣ ሽማግሌዎች አሉ ብሎ የሚያዳምጡ። በዚህ አይነት ሁኔታ መግለጫውን እንደጀመር በር ላይ ግርግር ሰማን፣ ምን እንደሆነ መጥተው እንደነገሩን። ከዛ በኋላ ጋዜጠኞች ካልወጡ የሚል ፌዴራል ፖሊስ ሰማው ገብቷል። ከጓዲያዎች አካባቢ ካሉት በኃይል በትጥቅ ነው የገቡት። ከዛ በኋላ እነዚህም ካላወጣችሁ አንወጣም አሉ። ከብዙ ጊዜ ለመግለጽ ሞክረናል በሰላማዊ መንገድ የፍርድ ቤት ትእዛዝ እንዳላቸው። ማን ነው ያዘዛችሁ? ፍርድ ቤት ትእዛዝም ከሌላችሁ ንገሩን። ማን ነው እሱ? ያንን አይናገሩ። ፍርድ ቤት ትእዛዝ የለም፣ ያው ጋዜጠኞችን አውጡ ነው። ከብዙ እንትን በኋላ ሽማግሌዎቹ በመሀል ገብተው ወጡላቸው። ከዛ በኋላ ደግሞ እነዚህንም ካላወጣችሁ አሉ። ከብዙ ጊዜ በኋላ ግን ስማቸውን መዝግበው ሄዱ።
ይሄንን ያደረገው የትኛው አካል ነው?
አይናገሩም፣ ገሌ አይብሉም፣ ይፈራሉ። መጡ ፖሊሶች፣ ከማን ነው እንነጋገር፣ ከነሱም ጋር እሱም አይናገሩ፣ ይፈራሉ። እኛ ትእዛዝ ተቀብለን ነው።
ህጋዊ አካል ስለመሆናቸው ወይ ደግሞ መንግስት የጸጥታ አካል መሆናቸውን በምን አወቁ ታዲያ?
ግን ዩኒፎርም ለብሰው ነው የመጡት። ግን ብዙዎቹ እዚህ አካባቢ እኛንም ሲጠብቁ የነበሩ ፖሊሶች ስለሆኑ ከብዙ ጭቅጭቅ ከመፈጠሩ በኋላ የዚህ አካባቢ የፖሊስ የኮማንደር ኮሚሽነር ካሳይ የሚባል ትንሽ አበረዳቸው መሰለኝ። ያው የፈለጉትን አግኝተው ሄዱ። ትእዛዝ አለብን በማለት
የየትኛውን ፖሊስ ልብስ ነው የሚለብሱት?
የፌዴራል ፖሊስ።
ለምንድን ነው ይህንን ያደረግነው አሏችሁ? ምን ጠየቋችሁ? ወይ ደግሞ ጠፋ ብለው የጠየቋችሁ ስህተትም ጥፋትም አለ?
ትእዛዝ ነው የተሰጠን። ከዛ ውጪ የምናውቀው ነገር የለም። ጋዜጠኞችን ከዚህ ውስጥ አውጡ። ከዛ ጋዜጠኞችን ካወጣን በኋላ ደግሞ ሌሎችንም አውጡ ናሉ። ካወጣ በኋላ ኮሚሽነር ካሳይ የምንኖርበት አካባቢ ፖሊስ ኮማንደር ከመጣ በኋላ ደግሞ ስማቸውን መዝግባችሁ ሂዱ አላቸው መሰለኝ። ስማቸውን መዝግበን እንሄዳለን አሉ። ጭቅጭቁ ከሚሰፋ ብሎ ሽማግሌዎቹም በመሀል ገብተው ተመዘገቡ። ከዛ በኋላ ወጡላቸው። ያው ወጡ ተባለ እንጂ እስካሁን ድረስ እዚህ አካባቢ ጥበቃ ላይ ነው ያሉ።
አውጡ የተባሉት ጋዜጠኞች ማን ናቸው? የየት ድርጅት ናቸው? ከዛስ ምን ሆኑ?
እነዚህ እንዲሁ ሪኮርድ ለማድረግ የመጠጠ ሰባው የሚባሉ አሉ፣ ራያ ስቱዲዮ ጋዜጠኞች አሉ። እነዚህ ነው እሱን ይዘው ሄዱ። እንደሰማነው እዚህ ጋፍቶ አካባቢ ፖሊስ ጣቢያ ወሰዷቸው የሚል ነው የሰማነው።
ትላንት ተይዘው ከሄዱ ጋዜጠኞች ውጪ ያሉት ሌሎች አዛውንቶችና እንግዶች ወደ ውጪ ባለመውጣት እዛው አቶ ዳውድ ግቢ ማደራቸው የተገለጸ ሲሆን ዛሬ ጠዋት ላይ ወደ ቤታቸው ለመሄድ ከግቢው የወጡ 4 ሰዎች በፖሊስ ቁጥጥር ስር ውለው ወደ ፖሊስ ጣቢያ መወሰዳቸው የአካባቢው እማኞች ገልጸዋል። በአካባቢውም ተጨማሪ የጸጥታ አካላቶች እንደሚታዩ ተነግሯል። ይህንና የቀረበውን ስሞታ መልስ ለማግኘት ወደ አዲስ አበባ ፖሊስ ኮሚሽንና የፌዴራል ፖሊስ ኮሚሽን ተደጋጋሚ ጥያቄ ብናቀርብም መልስ ለማግኘት አልቻልንም። የአካባቢው ፖሊስ አዛዥ ናቸው የተባሉትን ኮማንደር ካሳይን በተመለከተ የእጅ ስልካቸው ላይ ደውለን ብንጠይቃቸውም ስለ ጉዳዩ ምንም እንደማያውቁ ገልጸውልናል። የፌዴራል ፖሊስ ኮሚሽን ቃል አቀባይ አቶ ጄይላን አብዲም ተመሳሳይ መልስን የሰጡን። የፌዴራል ፖሊስ ኮሚሽን ምክትል ኮሚሽነር መላኩ ፋንታና የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነር ሐሰን ነጋሽ የእጅ ስልካቸው ላይ ደውዬ ካነጋገሩኝ በኋላ ከ10 ከአሜሪካ ድምፅ መደወሌንና ሰሜን እንዳስተዋወቅኩኝ ለጊዜው ማውራት እንደማይችሉና መልሼ እንዳነጋግራቸው ቀጥረውኝ ደግሜ ብደውልም ስልካቸው አይነሳም። መልሱን ካገኘን ይዘን እንቀርባለን። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
በቅርብ ወራት ታይቶ የማይታወቅ የጎርፍ አደጋ ሩዋንዳን፣ ኬንያን፣ ሶማሊያ፣ ብሩንዲ፣ ኢትዮጵያ፣ ዩጋንዳ፣ ዲሞክራቲክ ኮንጎ፣ ጅቡቲና ታንዛኒያ ውስጥ የሚገኙ አንዳንድ አካባቢዎችን አጥለቅልቋል። ሰዎችና መንግስታት ኮቪድ-19ን በሚዋጉበት ወቅት የጎርፍ አደጋም ተደራራቢ ሆኖ በርካታ ቤቶችንና የሰዎችን ህይወት አጥቅቷል። የቪኦኤ ዘጋቢ አኒታ ፓውል በጎርፍ አደጋ ከተጠቁት የምስራቅ አፍሪካ አገራት አንዷ የሆነችውን የዩጋንዳን ሁኔታ በመቃኘት ከደቡብ አፍሪካ ጆሃንስበርግ ተከታዩን ዘገባ አጠናቅራለች። ደረጀ ደስታ ያቀርበዋል።
ዓለም ይህን ወረርሽኝ በሚፋለምበት ወቅት በአፍሪካ ትልቅ የሚባለው አካባቢ በአጥለቅላቂው የጎርፍ አደጋ ተማርኳል ማለት ይቻላል። በምስራቅ አፍሪካ ካለፈው መጋቢት ጀምሮ የተከሰተው የጎርፍ አደጋ ወደ 400 የሚደርሱ ሰዎችን ህይወት በልቷል። በተመሳሳይ ዙር የመጣው ጎርፍ የምዕራብ አፍሪካን የሳህል አካባቢንም አጥለቅልቋል። በዩጋንዳ የካቶሊክ እርዳታ አገልግሎት ሰጪ ድርጅት እንደገመተው ወደ 580 ሺህ ሰዎች በአደጋው ተጎድተዋል። በዩጋንዳ የድርጅቱ ዲሬክተር ኒክ ደጎጂ እንዲህ ይላሉ።
ሁሉንም አይነት ሰዎች ያጠቃን የሚመስለው ታውቂያለሽ፣ በዋና ከተማችን ካምፓላ በሐይቁ ዳርቻ ደህና የሚባል መኖሪያ ቤት ያላቸውን ጎድተዋል። ይሁን እንጂ ግን ከኬንያ ጋር ከሚያዋስነው ድንበር በኤልጎን አካባቢ በሚገኘው አካባቢ የምትኖሪ ከሆነ ወይንም ከዲሞክራቲክ ኮንጎ ከሚያዋስነው ኬሳ አካባቢ የምትኖሪና ትንሽ እርሻ ኖሮሽ የወንዙን ዳርቻ መኖሪያሽ ካደረግሽ እሱ ሌላ ነገር ነው። ድንገት በሚጥለው ኃይለኛ ዝናብ ሳቢያ ከተራራውና ከየከፍታው ቦታ እየዘለለ የሚመጣው ደራሽ ወንዝ ያለሽን ሁሉ ጠራርጎ ይሄዳል። ያን ጊዜ ሁሉንም ነገር ታጫለሽ። ቤትሽ፣ መሬትሽ እንዳለ ይሄዳል እና ጎርፍ ያልነከው የህብረተሰብ ክፍል የለም።
በምስራቅ አገሪቱ ክፍል ከቪክቶሪያ ሐይቅ ዳርቻ የምትገኘው የጂንጋ ከተማ የሬዲዮ ጋዜጠኛ የከባቢ አየር አክቲቪስት ጃን ሂለሪ ጎርፍ የሚያጠፋው ቤቶችን ብቻ አይደለም፣ ማህበረሰቡንም አንድ ላይ ያስተሳሰረውን መሰረታዊ ነገር ሁሉ ነው የሚጠራርገው ይላል።
በችለምበዌ ግዛት ብቸኛ የሆነውን የህዝብ ሆስፒታል ሙሉ በሙሉ አውድሟል። በአካባቢው የሚኖሩ ሰዎች ደግሞ ጎርፉ ባመጣው ጣጣ የተነሳ ታመዋል። ሄደው የሚታከሙበት ቦታ ግን የለም፣ ምክንያቱም ሆስፒታሉ በጎርፍ ወድሟል።
ደጎጂ እንደሚለው በምስራቅ አፍሪካ በከባዱ የሚጥለው ዝናብ የተለመደ ነው። ያልተለመደው ነገር ግን የዝናቡ ዶፍ ከፍተኛ መጠንና የሚጥልበት ጊዜ ብዛት አለመመጣጠን ነው። እንደሱ ላሉት ሰዎች ችግሩን አስመልክቶ አንድ ነገር ለማድረግ እንኳ እንዳይሞክሩ የኮቪድ ወረርሽኝ ሁኔታው አላስቻላቸውም።
በዩጋንዳ የቀውሱ አደጋ በሶስት እጥፍ የጨመረ አይመስልም? አንበጣው አለ፣ ጎርፉም እያጥለቀለቀን ነው። እሱ አነሰ ተብሎ ደግሞ ኮቪድ-19 ወረርሽኝ ተጨምሯል። ስለዚህ ለተጎጂ ሰዎች በተለይ ይህ ዓመት የተለየና ከባድ ዓመት ነው። በኮቪድ ወረርሽኝ ውስጥ ተዘግተው በተቀመጡበት ሰዓት ጎርፍ ሲመጣ የሚገባቸውን የትኛውንም የእርዳታ አይነት እንኳ ማግኘት አይታሰብም።
ሂለሪ ሁልጊዜ በሬዲዮ ስለ ከባቢ አየር ለውጥ ይናገራል። ይህ የአየር ለውጥ ለሱም ሆነ ለሌሎች አክቲቪስቶች በግል ሕይወታቸው የሚመለከታቸው ነገር ነው።
እናቴ አትክልተኛ ናት። አያቶቼና ብዙዎቹ የቤተሰቦች አባላቶች ገበሬዎች ናቸው። እኔም አውቀው እነሱን ነው። ያደግኩት ከእናቴ ጋር ወደ አትክልት ስፍራው እየሄድኩ ስቆፍር ነው። የምንመገበው ከዚያው የአትክልት ስፍራ የተገኘውን ነው። ከጊዜ ብዛት እያየነው የመጣነው ነገር ቢኖር በምናደርገው ቸልተኝነት አካባቢያችንን ጎድተናል። በዚህም የተነሳም የዝናቡን መምጫና መሄጃ ወቅት አምታተነዋል። ውለን እያደርን በምንሄድባት እያንዳንዷ ቀን የከባቢ አየራችን ጠባይ ይለወጣል። እኔ ገና 26 ዓመቴ ነው። በዚችው ሕይወቴ ያየሁት ዓለም እየጠፋች መሄዷን ነው። ልጆቼ እኔ ያየሁትን እንዲያዩ አልፈልግም።
ጃን ሂለሪ ይህ በሕይወት የሚያቃዥ ነገር ነው ይላል። ምን ማለት ነው? ይህ እኮ ቤት ነው። ቤቱም ውብ ሆኖ ይታየዋል። መጪውም ትውልድ እንዲያይ የሚፈልገው እሱን ውበት መሆኑን ይናገራል።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አማሪክ እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ሆኑ። ወደ ተከታዩ ዘገባ እንለፍ። ፕሬዚደንት ትራምፕ በኮቪድ-19 በሽታ ከገመው ወደ ምርጫ ዘመቻ ለመመለስ ዝግጁ መሆናቸውን ገልጸዋል። የቀድሞ ምክትል ፕሬዚዳንት ጆ ባይደን በበኩላቸው ለፕሬዚዳንትነት ለመመረጥ በሚያካሂዱት ዘመቻ በያዝነው ሳምንት ወደ ኦሃዮ ያመራሉ። በሌላ በኩል ደግሞ የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት በጠቅላይ ፍርድ ቤት ያለውን ክፍት ቦታ ለመሙላት ትራምፕ ያቀረቧቸው ኤሚ ኮኒ ባረትን የማጽደቅ ሂደት ጀምሯል። የአሜሪካ ድምጽ ዘጋቢ ሚሼል ኩኒ ያጠናቀረችውን ዘገባ አዳነች ፍስሐዬ ታቀርባለች።
በመጀመሪያ ደረጃ በጥሩ ሁኔታ ላይ ነው የምገኘው። ስለናንተ አላውቅም። በእናንተስ በኩል ሁላችሁም እንዴት ናችሁ?
በዩናይትድ ስቴትስ ጠቅላላ ምርጫ ሊካሄድ የቀረው ጊዜ 3 ሳምንታት ሲሆን ፕሬዚደንት ትራምፕ ከኮቪድ-19 በሽታ አገግመው ወደ ምርጫ ዘመቻ ለመመለስ ዝግጁ መሆናቸውን ገልጸዋል። ሐኪማቸው ትላንት ያወጡት መግለጫ ሪፑብሊካዊ ፕሬዚደንት ቫይረሱን ለማስተላለፍ ከሚችሉበት ደረጃ ወጥቷል ይላል። ነገር ግን በያዝነው ሳምንት ሊካሄድ ታቅዶ የነበረው ፕሬዚዳንታዊ የምረጡኝ ክርክር ቀርቷል። ከዲሞክራቱ ጆ ባይደን ጋር የሚደረግ ክርክር በቨርቹዋል ወይም በርቀት እንዲሆን መወሰኑን ትራምፕ እንዳልፈለጉ ልጃቸው ኤሪክ ትራምፕ ገልጸዋል።
That's how debates have been handled in America for the last 200 years.
አሜሪካ ውስጥ ላለፉት 200 ዓመታት ያህል ክርክሮች ሲካሄዱ የቆዩት አብሮ ቆሞ በመከራከር ነው። አባቴ ክርክሩን በስልክ ጥሪ ጉባኤ ሊያካሂደው አልፈለገም። መድረክ ላይ ቆመው አይን ላይን እየተያዩ መከራከሩን ነው የሚመርጠው። ባይደን ግን ይህን ማድረግ አይፈልግም።
የባይደን የምርጫ ዘመቻ አስተባባሪዎች በበኩላቸው ፕሬዝዳንቱ ቫይረሱን የማያስተላልፉበት ደረጃ ላይ እስከሆኑ ድረስና ጤናን የመጠበቅ መመሪያን እስከተከተሉ ድረስ ባይደን በመጪው ሳምንት ሐሙስ በአካል ቀርበው ለመከራከር ዝግጁ ናቸው ብለዋል። የድምፅ መለኪያ ሀዞች በሚያመለክቱት መሰረት ባይደን ትራምፕን በ12 ከመቶ እየቀደሙ ሲሆን ሁለቱም ተወዳዳሪዎች የውጊያ አውድማ በሚባሉት ክፍላተ ግዛት ተዘዋውረው የምረጡኝ ዘመቻ ለማካሄድ አቅደዋል። እነዚህ ክፍላተ ግዛት የምርጫውን ውጤት ሊወስኑ የሚችሉ ተደርገው ይታያሉ። ትራምፕ በያዝነው ሳምንት ፍሎሪዳ እና ፔንስልቬንያ ይሄዳሉ። ባይደን ደግሞ በኦሃዮ ይቆያሉ። መራጮች በብዙ ክፍላተ ግዛት ድምፅ መስጠት ጀምረዋል። የውጊያው ሜዳ ከሚባሉት ክፍላተ ግዛት አንዷ በሆነችው ዊስኮንሰን ከፍተኛ ብዛት ያላቸው ሰዎች ድምፅ መስጠታቸው ታውቋል። የኒውዮርክ ታይምስ ጋዜጣ በዘገበው መሰረት ከፍተኛ የዲሞክራቶች ድጋፍ አለ በሚባልበት የዳን ወረዳ ድምፅ የሰጡት ሰዎች ብዛት ከአራት ዓመታት በፊት ከተካሄደው ምርጫ ከ36 ከመቶ በላይ ሆኗል። የባይደን የምርጫ ዘመቻ በሚፈቀድባቸው ቦታዎች ላይ ሰዎች አስቀድመው በአካል እንዲመርጡ እያበረታታ ነው። በሉዊዚያና የዲሞክራቲክ ፓርቲ የምርጫ ዘመቻ ተባባሪ ሊቀመንበር ሴድሪክ ሪችመንድ ያብራራሉ።
We're telling people to take advantage of early vote in person. And remember, look, I'm on the ballot.
መራጮች የምርጫ ጊዜ ከመድረሱ በፊት አስቀድመው ሄደው በአካል ድምጽ እንዲሰጡ ያበረታታን ነው። ኒው ኦርሊንስ እና ሉዊዚያና ባለፈው ቅዳሜ ከምርጫው ዕለት በፊት ቀድሞ የመምረጥን እድል መጠቀም ጀምረዋል። ሰዎች ይህን እድል እንዲጠቀሙበት ያበረታታው ነው። አስቀድሞ በአካል ሄዶ መምረጥ የተሻለ ነው። በምርጫው ዕለት የሚኖረውንም ሰልፍ ይቀንሳል።
በሌላ በኩል ደግሞ የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት በጠቅላይ ፍርድ ቤት ያለውን ክፍት ቦታ ለመሙላት ትራምፕ ያቀረቧቸው ኤሚ ኮኒ ባረትን የማጽደቅ ሂደት ጀምሯል። ሹመታቸው ከጸደቀ ባለፈው መስከረም ወር በሞት የተለዩትን ሩት ቤደር ጊንስበርግን ይተካሉ።
ك ገበታ ለሀገር የተሰኘው የልማት መርሃ ግብር ወይንም ፕሮጀክት በደቡብ ኢትዮጵያ መነቃቃት እንደፈጠረ የአካባቢው ነዋሪዎችና የስራ ኃላፊዎች ይናገራሉ። በአካባቢው ያለው የተፈጥሮ ጸጋም መርሃ ግብሮቹን ውጤታማ ለማድረግ እንደሚያግዝ ይገመታል ይላል መለስካቸው አማሃ በተከታይ በሚያስደምጠን ዘገባ።
በቅርቡ ይፋ የተደረገው የገበታ ለሀገር ፕሮጀክት በመጀመሪያው ምዕራፍ ከተሰለፉ ንዑሳን ፕሮጀክቶች አንዱ የኮይሻ ፕሮጀክት ነው። በዚህ ፕሮጀክት የኮይሻ ኤሌክትሪክ ኃይል ማመንጫ ግድብ አንድ የእንቅስቃሴ ማዕከል ነው። የጨበራ ጩርጩራ ብሔራዊ ፓርክ በዳውሮ ዞንና በኮንታ ልዩ ወረዳ መሃል ተዘርግቷል። የንጉሥ ሐላላ ደረቅ የድንጋይ ካብ በዳውሮ ዞን ነባሩን የሕዝብ ታሪክ ይዟል። የግቤ 3 ግድብ የሰራው ኃይቅ ደግሞ ግራና ቀኝ አስገራሚ መልካ ምድርን ተንተርሶ ተንጣሏል። አቶ አበበልኝ መኩሪያ በኢትዮጵያ መንገዶች ባለስልጣን የዲዛይን ማኔጅመንት ዳይሬክቶሬት ዳይሬክተር ናቸው። የኮሻ ፕሮጀክትም የዲዛይን አስተባባሪ ናቸው። በሳቸው አባባል ኢትዮጵያ በዚህ አካባቢ የተፈጥሮ ሀብት፣ ሰው ሰራሽ ኃይቅና የታሪክ ሀብት አላት። ከእነዚህ ሁሉ ደግሞ በኮንታ አካባቢ የተፈጥሮ ሀብቱ የገነነ ነው ይላሉ። የጨበራ ጩርጩራ ብሔራዊ ፓርክ በእርግጥም የመልካ ምድሩ አቀማመጥና የደኑ ግርማ በእጅጉ ማራኪ ነው። ግን ይህን ሀብት አሁን ባለው መልኩ ለሀገርም ሆነ ለውጭ ሀገር ጎብኚዎች እንዴት ነው ዝግጁ አድርጎ ለማቅረብ የሚቻለው የሚል ጥያቄ አነሳውላቸው።
ትልቁ ነገር እዚህ ጋር እንዳለ ተፈጥሮ እንደተጠበቀ ነው ያለው። እኛ የመጣ ነው ተፈጥሮ ስለተጠበቀ ነው። ስለዚህ ወደፊት የሚመጡ ሰዎችም ተፈጥሮ እንደተጠበቀ ሲቆይ ነው። ተፈጥሮ እንደተጠበቀ እንዲቆይ ደግሞ አለመንካት ቤስት ኦፕሽንስ ነው። ስለዚህ የእኛ ልማት በሙሉ ተፈጥሮውን አይነካውም። ሰዎችን ወደዚህ ወደ ተፈጥሮ ማቅረብ ብቻ ይሆናል ማለት ነው። ስለዚህ ደኑ ጫካው እንዳለ ዋይልድ እንደሆነ ደኑ ከነ አስፈሪነቱ ከነ ውበቱ ከነ ድንግልነቱ እንዲጠበቅ ነው የምንፈልገው። ያ ብዙ ስራ አይፈልግም። ስለዚህ ቶሎ ማድረስ እንችላለን ማለት ነው።
ለዚህ ግን የተለያዩ የመገናኛ አውታሮችን በቶሎ መዝርጋት ግድ ነው። በዚህ ረገድስ ምን ዝግጅት አለ?
እንግዲህ በመጀመሪያም ደረጃ ዙሪያውን አሁን ከአዲስ አበባ ተነስቶ በተለይ በዚህ አካባቢ የተጀመሩ የመንገድ ፕሮጀክቶች ነበሩ። እነዚያ የመንገድ ፕሮጀክቶች በአስቸኳይ እንዲጠናቀቁ የሚደረግ ይሆናል። ሌላው ግን ከነዛ መንገዶች ተነስቶ ወደ እነዚህ ቦታ የሚያስፈልጉት መንገዶች፣ ኢንፍራስትራክቸሮች ቅድሚያና ትኩረት የተሰጣቸው ናቸው። ቶሎ እንዲያልቁ ይደረጋል። አሁን ላይ ትልቅ ፕሮጀክቶችን በጊዜ ጀምሮ በፍጥነት የመጨረስ ባህል እየዳበረ ስለሆነ ለዚህ ስራ እናደርሳለን ብለን የምናምነው። እንደ መታደል ሆኖ ደግሞ በሁለቱም ኢንድ ያሉት አካባቢዎች ላይ የአውሮፕላን ማረፊያ ስትሪፖች አሉ። እነዛን ማሻሻል ከተደረገላቸው ቢያንስ ዝቅተኛ አቅም ያላቸውን አውሮፕላኖችና ሄሊኮፕተሮች ማሳረፍ ይቻላል የሚል እምነት አለን። በዛ ሂደት ውስጥ ቶሎ እንደሰለም ብለን እንገምታለን።
ይህንን ደን ይህንን ተፈጥሮ ከነ ሙሉ ግርማ መጠበቁ እንዳለ ሆኖ ተፈላጊ የሚያደርገውም ይሄ ይመስለኛል እና እነዚህ ዘመናዊ የሆኑ ግን ሰው የሚፈልጋቸው በአሁኑ ጊዜ ሰውም በአሁኑ ጊዜ ደግሞ የለመዳቸው ከአይነሱ መኖር የማይችልበት ሁኔታ ስላለ በአጭር ጊዜ ሲባል በምን ያህል ጊዜ ውስጥ አሁን ይህንን አካባቢ ኢትዮጵያ ውስጥ ከሚመረጡ የቱሪስት መዳረሻዎች ማድረግ የሚቻለው እስከ መቼ ድረስ የሚሻል ያስባል?
ይሄ መረጃ እንደ ሀገር ፕሮግራሙን እንዳለ በበላይነት የሚመራው የጠቅላይ ሚኒስትር ጽህፈት ቤት ነው። አናውንስ እንዲደረግ የሚፈለገው ግን ሂደት እንደመሆኑ መጠን ከዛሬ ጀምሮ ቱሪስቶች መምጣት የጀመሩበት ሁኔታ አለ። እያንዳንዷን እርከን እየጠበቅን እነዛን ነገሮች ምቹ ማድረግ ስራውን ጀምረናል። ዘሆል ፕሮጀክት ፓኬጅ ግን በጠቅላይ ሚኒስትር ጽህፈት ቤት በኩል የትኛው መቼ እንዲያልቅ እንደታሰበ ፕሮግራም ወጥቶ የሚነገር ይሆናል። እኛ ዲዛይኑ እያሰራን ስለሆነ ወርክሎዱ ገና አልታወቀም። ያ ወርክሎድ በምንሰጣቸው ሰዓት እዛ ወርክሎድ ላይ ተመስርተን ያለው ኢንቨስትመንት ፍላጎት ከታወቀ በኋላ አጠቃላይ የፕሮጀክቱ ጊዜ የሚወሰን ይሆናል ማለት ነው።
የኮንታ ልዩ ወረዳ ዋና አስተዳዳሪ አቶ ፋንታሁን ብላቴ የወረዳውን እምቅ ሀብት ዘላቂ በሆነ መንገድ ወደ ኢኮኖሚያዊ ጠቀሜታ ለመቀየር በር ተከፍቷል ይላሉ። መላው የኮንታ ህብረተሰብ የዚህ ሀብት ተጠቃሚ እንዲሆን፣ ከዚያም አልፎ በኢትዮጵያ አጠቃላይ ኢኮኖሚ ላይ እሴት እንዲጨምር ጠቅላይ ሚኒስትር አብይ አህመድ መንገድ ከፍተዋል ካሉ በኋላ በዚህ በተከፈተ በር በሚገባ መጠቀም ግን የእኛ ፋንታ ነው ሲሉ ይናገራሉ።
ገበታ ለሀገር መጀመሪያ ገበታ ለሸገር ነበራል። የሀገራችን ላይ ተሰንዶ ሲሰራ ነበረ። ገበታ ለሸገር ወደ ገበታ ለሀገር ሰፋ። አንዱ ደግሞ ጊዜው ደረሰና ኮንታ ላይ ኮይሻውን ይሄ አካባቢ በሚገርም ደረጃ እውቅና ያላገኘ በየትኛውም የመንግስት ዘመን ተሰምቶ ተደምጦ የማይታወቅ አካባቢ ነው። ነገር ግን ይህን መሰለ ከኢትዮጵያ አልፎ ለዓለም ከኢትዮጵያ አልፎ ለአፍሪካ መብቃት የሚችል ሊያዝናና የሚችል ሊያኖር ሀብት ያለበት ነው። ይሄንን ምንድን ነው ወደ መሬት ለመቀየርኛው ምንድን ማድረግ ያለብን? ቁጥር አንድ የሰራነው ስራ በቦታ ደረጃ ላይ ይሄንን በዚህ ሀሳብ ላይ ህዝቡ እንዲረባረብ፣ ህዝቡ እንዲሳተፍ ትልቅ አብይ ኮሚቴ ፈጥረናል። ጠንካራ አብይ ኮሚቴ። ይሄ አብይ ኮሚቴ ይሄንን ሀሳብ ህዝባዊ የሚያደርግ አብይ ኮሚቴ ነው ማለት ነው። ይህን ሀሳብ የሴቱ የሚያደርግ፣ የወጣቱ የሚያደርግ፣ ሀገር ሽማግሌው የሚያደርግ፣ የሃይማኖት አባቶቹ እንዲሆን የሚያደርግ፣ አጠቃላይ የኮንታ ህዝቦች አጀንዳ የሚያደርግ አብይ ኮሚቴ ፈጥረናል። ይሄ ኮሚቴ ደግሞ በስሩ የተለያዩ ንዑሳን ኮሚቴዎች ነው። ይህን ስራ ቅርንጫፍ አውጥቶ በየህብረተሰብ ክፍሉ ጋር ወጣቱ ጋር ምን ይሰራ፣ ነጋዴው ጋር ምን ይሰራ፣ አርሶ አደሩ ጋር ምን ይሰራ፣ ምሁሩ ጋር ምን ይሰራ፣ እያንዳንዱ ጋር እንዴት ነው አፕሮች ማድረግ የሚቻለው፣ ይሄ በንዑሳን ኮሚቴ አማካኝነት የሚወርድ ነው። ስለዚህ ይሄ ንዑሳን ኮሚቴ በጣም ጠንካራ በሆነ መንገድ ተደራጅቶ እቅድ አውጥቶ እቅድ አስቀምጦ በእቅድ አሁን እየተመራ ያለበት ጊዜ።
የኮይሻ ፕሮጀክት በገበታ ለሀገር ደረጃ ንዑስ ነው። ይህ ንዑስ ክፍል በራሱ ግን እጅግ ትልቅና ሰፊ ነው። የዚህን ቀጣይ ዝግጅት በሌላ ጊዜ ይዘን ቀርባለን። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። ኬንያ ውስጥ ከስድስት ወራት በኋላ የተወሰኑ ተማሪዎች ወደ ትምህርት ገበታቸው ተመልሰዋል። ትምህርት የጀመሩ ተማሪዎችን ትምህርት ቤቶች በትኩረት እንዲከታተሉ የትምህርት ሚኒስትሩ አዘዋል። ገልሞ ዳዊት ዝርዝሩን ከናይሮቢ ይዟል።
በመላ ኬንያ በኮቪድ-19 ምክንያት ላለፉት ስድስት ወራት ተቋርጦ የነበረውን ትምህርት የትምህርት ሚኒስትሩ ጆርጅ መጎሃ ዛሬ አስጀምረዋል። መንግስት ጥናት አድርጎ የተወሰኑ ተማሪዎች ወደ ትምህርት እንዲመለሱ መፍቀዱን የኮሮና ቫይረስን ስርጭት ለመከላከልና ለመቆጣጠር በጤና ሚኒስቴር የወጣውን የጥንቃቄ መመሪያ መምህራን ተግባራዊ እንዲያደርጉ መጎሃ አሳስበዋል።
The progressive reopening of schools to face-to-face learning commences countrywide this morning for grade 4. Class 8 and Form 4 reporting to their respective institutions.
ዛሬ ጠዋት በመላ ኬንያ የአራተኛ፣ የስምንተኛ እና የ12ኛ ክፍል ተማሪዎች ወደ ትምህርት ገበታቸው የሚመለሱበት ቀን ነው። ተማሪዎቹ ወደ የትምህርት ቤታቸው ሄደው ትምህርት መጀመር አለባቸው። ይህም የተደረገው ተማሪዎቹ ለቀጣይ የትምህርት ደረጃ ስለሚዘጋጁ ነው ብለዋል። የትምህርት ሚኒስቴር ተማሪዎች በአካል ወደ ትምህርት ገበታቸው መመለስ እንዲችሉ የትምህርት ተቋማት ሊተገብሩ የሚገባቸውን መመሪያዎች አውጥተዋል። መመሪያውን ብዙ ትምህርት ቤቶች ተግባራዊ አድርገዋል። ዛሬ ጠዋት የጎበኘዋቸው ትምህርት ቤቶች ይህን መመሪያ ተግባራዊ በማድረጋቸው ተደስቻለሁ ብለዋል። ሚኒስትሩ ተማሪዎች አካላዊ ርቀትን ጠብቀው እንዲማሩ ማድረግ አዳጋች መሆኑን እንደሚገነዘቡ የገለጹት ማጓ የመምህራን ጥረት ከታከለበት ልጆቻችንን ወደ ትምህርት ቤት ከመላክ አያግድም ብለዋል። ተማሪዎችም በራስ በመተማመን መንፈስ ትምህርታቸውን እንዲከታተሉ ሚኒስትሩ አሳስበዋል። መስሪያ ቤታቸው ያኑ ውሳኔን ካጠነ በኋላ ዛሬ ትምህርት እንዲጀምሩ ያልታዘዙ ተማሪዎችም ወደ ትምህርት ገበታ እንዲመለሱ እንደሚወስን ተናግረዋል። በተጨማሪም ትምህርት ቤቶች ለተማሪዎች የእጅ መታጠቢያ ውሃ፣ ወላጆችም ለልጆቻቸው የአፍና የአፍንጫ መሸፈኛ እንዲያዘጋጁላቸው ማጓ አሳስበዋል። ባለፉት ወራት በኢንተርኔት በሬዲዮና በቴሌቪዥን ትምህርት መከታተል ያልቻሉና ወላጆቻቸው የትምህርት ክፍያ መክፈል ያልቻሉ ተማሪዎችም ወደ ትምህርት እንዲመለሱ ሚኒስትሩ ትዕዛዝ ሰጥተዋል። የኬንያ የትምህርት ሚኒስቴር መርሃ ግብር እንደሚለው ሁሉም ተማሪዎች የፊታችን ጥቅምት 22 2013 ዓ.ም ወደ ትምህርት ገበታቸው መመለስ አለባቸው። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊትን እናመሰግናለን። አድማጮች፣ አሁን ተራው ስፖርት ነው። ከሀብታሙ ስዩም ጋር ልተዋችሁ።
ኢትዮጵያዊቷ አትሌት ለተሰንበት ግደይ የሴቶች 5000 ሜትር የዓለም ክብረ ወሰንን ሰብራለች። የ22 ዓመቷ ለተሰንበት ባሳለፍነው ረቡዕ በስፔን ቫሌንሺያ በነበረው የዓለም ክብረ ወሰን ቀን የሩጫ ውድድር ላይ 14 ደቂቃ ከ6 ሰከንድ ከ6 ማይክሮ ሰከንድ በሆነ ሰዓት ገብታለች። ኖርዌይ ኦስሎ ላይ ድል ካደረገች በኋላ ላለፉት 12 ዓመታት የዚህ ክብረ ወሰን ባለቤት የነበረችው የሀገሯ ልጅ ጥሩነሽ ዲባባ ነበረች። በተሰንበት አሁን የገባችበት ሰዓት ከቀደመው ክብረ ወሰን ከአራት ሰከንድ በላይ የተሻለ እንደሆነም ታውቋል። ከአትሌቲክስ ሳንወጣ ለኔዘርላንድ የምትሮጠው ትውልደ ኢትዮጵያዊት ሲፋን ሐሰን በ10,000 ሜትር ውድድር የአውሮፓውያን አዲስ ክብረ ወሰን ማስመዝገቧ ተሰምቷል። በ29 ደቂቃ ከ36 ሰከንድ ከ67 ማይክሮ ሰከንድ በመግባት ሲፋን በእንግሊዛዊቷ ፓውላ ራድክሊፍ ተይዞ የነበረውን ክብረ ወሰን ሰብራለች። ሲፋን የመም መብራቶች ያጀቡትን ውድድር ያከናወነችው በሄንግሎ ኔዘርላንድ ነው። ከዩናይትድ ስቴትስ ገናና የቅርጫት ኳስ ክለቦች መካከል አንዱ የሆነው ሎስ አንጀለስ ሌከርስ ክለብ ደማቅ የስፖርቱ ታሪክ ተጋሪ የሚያደርገውን ድል አስመዝግቧል። ለ17ኛ ጊዜ የአሜሪካ ብሔራዊ ቅርጫት ኳስ ማህበር ቻምፒዮንሺፕን አሸንፏል። ከሚያሚ ሂት ጋር የነበረውን ፍልሚያ 106-93 በሆነ ነጥብ ያሸነፈውን ክለብ ድል የሚስተካከለው የቦስተን ሴልቲክስ ቡድን ብቻ ነው። የሎስ አንጀለስ ሌከርስ የቅርጫት ኳስ ክለብ የአሁን ድል ከ10 ዓመታት ወዲህ የመጀመሪያው ነው ተብሏል። የእንግሊዝ ፕሪምየር ሊግ መዋቅር ላይ አብይ ለውጦችን ለማድረግ በሊቨርፑል፣ ማንቸስተር ዩናይትድ እና በእግር ኳስ ሊጉ በኩል የቀረበው እቅድ በእንግሊዝ መንግስትና በደጋፊዎች ነቀፌታ ገጥሞታል። የተፎካካሪዎቹን ቁጥር ከ20 ወደ 18 ዝቅ ያደርጋል የተባለው እቅድ ለታላላቆቹ ክለቦች ተጨማሪ ኃይል ይሰጣቸዋል ተብሎ ተተችቷል። የገቢ ክፍፍልና የኮቪድ-19 ማገገሚያ እቅዶችንም ያካትታል።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። በእኛ በኩል አብራችሁን ስለቆያችሁ እናመሰግናለን። ሰላም።